ይህ የአሜሪካ ድምፅ ነው። በራዲዮ ለምታዳምጡን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ በቴሌቪዥን ራዲዮ በቴሌቪዥን ላይ ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 29 2014 ዓ.ም ስርጭታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን ተከታዮቻችን፣ አድማጮቻችን፣ እንዲሁም የዌብና ማኅበራዊ መገናኛ ብዙሃን ተከታታዮቻችን፣ የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኤ አገኘ ኤ ዓለም አቀፍ ዕውቅና እንደተሰጠው አስታውቋል።
በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በስሩ በሚገኙ ተቋማት ውስጥ እንዲሁም በተባበሩት መንግስታት የጠቅላላ ጉባኤ አካላት ውስጥ ነጻ ተሳትፎ እንዲኖረው የሚያስችል ነው።
አልባብ ተስፋዬ የኮሚሽኑ ጽህፈት ቤት ዳይሬክተር ናቸው። ሌሎችም ዘገባዎች አሉን። ፕሬዚደንት ሳህለወርቅ ጥሪ አላቸው። የባይደንና የፑቲን ንግግር፣ ኮቪድ-19፣ ፖለቲካዊ እንካሰላንቲያ በምሽቱ ለመጽሔት ከተያዙ ዘገባዎቻችን የተወሰኑት ናቸው። ሌሎችም ዘገባዎችን እንደዚሁ ይዘንላችኋል። ስርጭታችንን በአየር ሞገድ ከምትከታተሉን በተጨማሪ በዌብሳይታችን ላይም በቀጥታ ልታገኙን ትችላላችሁ። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ብላችሁ ብትገቡ ታገኙናላችሁ። በፌስቡክ ላይቭም አት ቪኦኤ አምሃሪክ ላይ እንገኛለን። ስቱዲዮ ውስጥ ፕሮዲውሰሩ ኤልያስ አስማረ ነው። ቴክኒሽያኑ ኮርኔሊየስ ቴነር፣ እንዲሁም የስቱዲዮ ምስልና ድምፅ ቅንብር ራብ ማክሊን ናቸው። ለዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያዋለች። እንዲሁም አዘጋጇ ጽዮን ግርማስ ከምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ቆዩ። ከቴሌቪዥናችሁ፣ ከራዲዮናችሁ፣ ከኮምፒውተርና ከስልካችሁ አትራቁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። በእቅዳችን መሰረት የመጀመሪያውን ምዕራፍ ዘመቻ በሁለት ሳምንት ውስጥ አሳክተናል ያሉት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለተወሰኑ ጊዜያት ወደ ቢሮአቸው መመለሳቸውን በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ አስታውቀዋል። በድል የታጀበው የመጀመሪያ ምዕራፍ በሚል ርዕስ የወጣው መግለጫቸው የስካውኑን ሂደት ኢትዮጵያን ቀና ያደረገ መሆኑን አመልክቷል። ሆኖም ትግሉ ገና አለመጠናቀቁን የገለጹት ጠቅላይ ሚኒስትሩ ነጻ ያልወጡ አካባቢዎች አሉን በማለት አክለዋል። በጦር ሜዳ ተሸነፈ መባሉን ያልተቀበሉት የህወሓት መሪዎች ስልታዊ ማፈግፈግ ማድረጋቸውን ገልጸዋል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ስለለቀቋቸው ከተሞች በትዊተር ገጻቸው ላይ በትላንትናው ዕለት ባወጡት ጽሑፍ ሰሜን ሸዋን፣ ኮምቦልቻንና ደሴን የለቀቁት በእቅዳቸው መሰረት መሆኑን ተናግረዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዛሬው ጽሑፋቸው አሁን የፈተነን ኃይል ዳግመኛ የኢትዮጵያ ፈተና ሆኖ እንዳይመጣ የሚያስችል ዘላቂ መፍትሄ ልንሰጠው ይገባል ብለዋል። ጠቅላይ ሚኒስትሩ ኢትዮጵያ የሚለው የነጻነት ስም የማስጠበቅ የታሪክ አደራ አለብን በሚል የአገሪቱን ጦር ለመምራት ወደ ግንባር የዘመቱት ከሁለት ሳምንታት በፊት ነበር። በጠቅላይ ሚኒስትሩ ውሳኔ የተነቃቁና ጥሪያቸውን የተቀበሉ በርካታ ታዋቂ ሰዎችና ሌሎች ዜጎችም ፈለጋቸውን በመከተል ወደ ተለያዩ ግንባሮች አምርተዋል። የኢትዮጵያ መከላከያ ሰራዊት በሰሜን ሸዋ ከሚሴ፣ በደቡብ ወሎ፣ በሰሜን ወሎና በአፋር ክልል የሚገኙ በርካታ አካባቢዎችን ከህወሓት ኃይሎች በማስለቀቅ መቆጣጠሩን መዘገባችን ይታወሳል። የኬንያ ባለስልጣናት ኬንያ ውስጥ በዩጋንዳ ኬንያ ድንበር አቅራቢያ በምትገኘው ኪሱሙ አውራጃ ውስጥ በአጥፍቶ ጠፊ አሸባሪነት የተጠረጠረ አንድ ሰው ትናንት ማክሰኞ ባደረሰው አደጋ ራሱንና ሌሎች ሁለት ሰዎች መግደሉን አስታወቁ። የኬንያ ፖሊስ ተጠርጣሪው መሰረቱን ሶማሊያ ያደረገው የአሸባሪው አልሸባብ አባል መሆኑን አስታውቋል። የአካባቢው ፖሊሶች ለቪኦኤ እንዳስታወቁት ተጠርጣሪው ግለሰብ በአካባቢው ይኖር የነበረ ሲሆን ለ15 ዓመታት አካባቢውን ለቆ ከሄደ በኋላ ወደ ስፍራው የተመለሰ መሆኑን ገልጸዋል። ኪስሙ አውራጃ ፖሊስ አባል ኮማንደር ሪቻርድ ኒጌኖ ግለሰቡ በራሱ ላይ ያጠመደውን ፈንጅ በማፈንዳት ባደረሰው ጉዳት ስለነበረው ሁኔታ ሲናገሩ እንዲህ ይላሉ።
The neighbor, suddenly the ID went off, killing him instantly. ከጎረቤቱ ጋር እየተነጋገረ ባለበት ወቅት አይኢዱ እሱና የጎረቤቱን ሚስት በቅጽበት ገድሎ ጎረቤቱንና ሴት ልጁን አቁስሏል። ጎረቤቱ ወደ ሆስፒታል ሲሄድ ሕይወቱ አልፏል። ልጅቱ ሆስፒታል ገብታለች፣ ነገር ግን በተረጋጋ ሁኔታ ላይ ናት።
አደጋውን ያደረሰው ሰው የተነሳሳበት ምክንያት ባይታወቅም የኬንያ መገናኛ ብዙሃን ግን ግለሰቡ በአሸባሪዎች ፕሮፓጋንዳ ተጠልፎ የአልሸባብ ቡድንን የተቀላቀለ መሆኑን ይገልጻሉ። ብሩንዲ ዋና ከተማ ቡጅምብራ ውስጥ በሚገኝ ዋነኛው እስር ቤት ውስጥ በተነሳ የእሳት አደጋ 38 እስረኞች መሞታቸውን የብሩንዲ ባለስልጣናት ዛሬ አስታወቁ። በቀጥታ አስተያየት መስጠት ያልፈለጉ አንድ ባለስልጣን ለቪኦኤ በቴክስት መልእክት እንዳስታወቁት ኃላፊዎቹ በወሰዱት አስቸኳይ እርምጃ በመቶ ሺዎች የሚቆጠሩ እስረኞችን ማትረፍ ተችሏል ብለዋል። የብሩንዲ የቤቶች ጉዳይና የማህበረሰብ ደህንነት ልማት ሚኒስቴር ቃል አቀባይ እሳቱ የተነሳው እስረኞቹ በእስር ቤት ውስጥ ካለው የኤሌክትሪክ ኃይል ለክፍላቸው የሚሆን መብራት ለመቀጠል ባደረጉት ሙከራ ነው ብለዋል። ይሁን እንጂ የብሩንዲ ዋነኛው ተቃዋሚ የብሔራዊ ለነጻነት ምክር ፓርቲ መሪ አጋቶን ሩዋሳ ከቪኦኤ ዘጋቢ ጀምስ ባቲ ጋር ባደረጉት ቃለ መጠይቅ ለአደጋው አፋጣኝ ምላሽ አለመስጠቱን እንደሚከተለው ይገልጻሉ።
It is a pity that this fire happened early this morning and It is also unfortunate.
ይሄ እሳት አደጋ ዛሬ ጠዋት መድረሱ በጣም
በት በማለት እስረኞቹ የኤሌክትሪክ ማስተላለፊያ ገመዶቹን እና መሳሪያዎቹን ከየትና እንዴት እንዳገኙአቸው መታወቅ ይኖርበታል ብለዋል። ከዚህም በላይ በብሩንዲ ያሉት ብዙዎቹ እስር ቤቶች ብዛት ባላቸው እስረኞች የተጨናነቁ በመሆናቸው ይሄኛው እስር ቤት እንዲሁ ከተሰራበት ዓላማ በላይ ከፍተኛ ቁጥር ያላቸው እስረኞችን የያዘ መሆኑን እንደሚከተለው ይገልጻሉ።
This prison which was burned this morning
ዛሬ ጠዋት የተቃጠለው እስር ቤት በቅኝ አገዛዙ ዘመን የተገነባ ነው። እንደሚመስለኝ ይሄ ቃጠሎ ሲደርስ የእሳት አደጋ ቢፈጠር መከላከል የሚያስችል ምንም ነገር በቦታው አልነበረም። የጌቴጋ እስር ቤት በብሩንዲ እንዳሉት ሌሎች እስር ቤቶች በጣም ከተጨናነቁት ውስጥ ነው። እስር ቤቱ ሲገነባ ለ300 ሰዎች አካባቢ እንዲሆን ተብሎ ነበር የተሰራው። የእሳት አደጋው በደረሰ ጊዜ ግን የነበሩት እስረኞች ከ1300 ሰዎች በላይ ነበሩ።
ዩናይትድ ስቴትስ በትላንትናው ዕለት ከባድ የሰብአዊ መብት ጥሰት ፈጽመዋል ባለቻቸው በኢራን፣ ሶሪያና ኡጋንዳ በሚገኙ በርካታ ግለሰቦችና ተቋማት ላይ ማዕቀብ መጣሏን አስታወቀች። ማዕቀቡ የወጣው የዲሞክራሲ ጉባኤ የሚደረግበትን ሳምንት ምክንያት በማድረግ መሆኑን የዩናይትድ ስቴትስ የገንዘብ ሚኒስቴር ባወጣው መግለጫ አስታውቋል። ማዕቀቡ ዲሞክራሲ ስርዓትን ባለማክበር ጭቆናን አስፈነዋል፣ ሰላማዊ ተቃዋሚዎችን አፈነዋል ከተባሉት እንደ ኢራን እንዲሁም የኬሚካላዊ የጦር መሳሪያዎችን በሰላማዊ ዜጎች ላይ ተጠቅመዋል ከተባሉት እንደ ሶሪያ ካሉ አገሮች ጋር የተሳሰሩ ግለሰቦችና ተቋማትን ኢላማ ያደረገ መሆኑን መግለጫው አመልክቷል። የማዕቀቡ ውሳኔ በዩናይትድ ስቴትስ ውስጥ ያሉትንና በማዕቀቡ ውስጥ የተካተቱትን ግለሰቦች ሀብት በሙሉ የሚያግድ መሆኑ ተገልጿል። በማዕቀቡ ውስጥ ከተካተቱት ግለሰቦች ውስጥ የዩጋንዳው ወታደራዊ ደህንነት ኃላፊ ሜጀር ጄኔራል አቤል ካንዲሆ የሚገኙበት ሲሆን ማዕቀቡ የተጣለባቸው በሳቸው አስተዳደር ስር በተፈጸሙ የሰብአዊ መብት ጥሰቶች መሆኑ በመግለጫው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት እንደ አውሮፓ አቆጣጠር ለ2022 የሚሆን ወታደራዊ ወጪ 768 ቢሊዮን ዶላር እንዲሆን በትናንትናው ዕለት ወስነዋል። 360 ለ70 በሆነ ድምጽ የጸደቀው ወታደራዊ ወይም የመከላከያ በጀት ባልተለመደ መልኩ አነጋጋሪ ሆኖ መቆየቱ ተገልጿል። የሁለቱ ምክር ቤቶች መሪዎች በዝግ ስብሰባ ከተደረገ ውይይት በኋላ በ20 ዓመቱ የአፍጋኒስታን ቆይታ የደረሰውን ለመመርመር፣ የዩክሬንን ወታደራዊ ኃይል ለመደገፍ፣ ከቻይና ውጪ ሆኖ ራሷን ለማስተዳደር ለምትጥረው ታይዋን ድጋፍ ለመስጠት የሚውል የ300 ሚሊዮን ዶላር በጀት እንዲካተት መደረጉ ተመልክቷል። የዩናይትድ ስቴትስ መከላከያም በቻይና ሙስሊም ኡግሮች ጉልበት የተሰራውን ማንኛውንም የጦር መሳሪያ እንዳይገዛም በበጀት ሕጉ ረቂቅ ክልክላው ተቀምጧል። የመጨረሻው በጀት ተወስኖ ሲለቀቅ ፕሬዚደንት ባይደን ከጠየቁት በላይ የ24 ቢሊዮን ዶላር ብልጫ እንዳለው ተመልክቷል። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ለሳውዲ አረቢያ የአየር በአየር የመካከለኛ ርቀት ተወንጫፊ ሚሳኤልና የሚሳኤል ማስወንጨፊያን ጨምሮ ሌሎች የጦር መሳሪያዎች እንዳይሸጡ የሚያዘውን የሕግ ረቂቅ ውድቅ አደረገ። 67 ለ30 በሆነ ድምጽ ውድቅ የሆነው ረቂቅ የተዘጋጀው በሪፐብሊካን የምክር ቤት አባል ራን ፖል እና ማይክ ሊ እንዲሁም ዲሞክራቶቹን ቡድን በወከሉት በርኒ ሳንደርስ አማካኝነት ነበር። ረቂቁን ያዘጋጁት ሰዎች ዩናይትድ ስቴትስ የጦር መሳሪያዎቹ ሰላማዊ ሰዎችን እንዳይገድሉ ማረጋገጫ ሳያገኙ ወታደራዊ ሽያጭ ለሳውዲ አረቢያ እንዲደርስ ወሰነዋል ሲሉ ወቅሰዋቸዋል። ውሳኔውን ውድቅ ያደረጉት የምክር ቤቱ አባላት ደግሞ የፕሬዝደንት ባይደን አስተዳደር ለሳውዲ አረቢያ የማጥቃያ መሳሪያዎች እንዳይሸጡ ያገደ ስለሆነ የመከላከያ መሳሪያዎችን አይመለከትም ብለዋል። እንደ አውሮፓ አቆጣጠር ከ1950 ጀምሮ ለረጅም ዓመት በዓለም የታወቀውና ቀዳሚ ነበር የሚባለው ከፍተኛው የጦር መሪዎችና መኮንኖች ማሰልጠኛ የእንግሊዙ የሳንድረስት አካዳሚ ዛሬ ከቻይና ብርቱ ፉክክር እየገጠመውና በተለይ አፍሪካን ጨምሮ የበርካታ አገሮች ምርጫቸው ወደ ቻይና እያዘነበለ መምጣቱ ተገለጸ። ባለፉት 70 ዓመታት ከ120 አገሮች የተውጣጡ ወደ 5000 የዓለም ጦር መኮንኖች ስልጣናቸውን ይከታተሉ የነበሩት ለንደን በሚገኘው የሳንድረስት አካዳሚ መሆኑም ተመልክቷል። ይሁን እንጂ ቻይና የውጭ ሰራዊት ስልጠና መርሃ ግብሯን ያሳደገች መምጣቷንና በተለይም የቀድሞው የእንግሊዝ አስተዳደር ስር የነበሩ አገሮችን ኢላማ በማድረግ ብዙዎቹን ሰልጣኞች ወደ ራሷ መሳቧን አንድ የእንግሊዝ አጥኚ ድርጅት አስታውቋል። መሰረቱን በለንደን ያደረገው የሲቪስታስ የአጥኚዎች ቡድን እንዳስታወቀው ለምሳሌ ከአፍሪካ እንደ ጋና፣ ኡጋንዳ፣ ታንዛኒያ የመሳሰሉት በርካታ ሀገሮች በቻይና የሚደገፉ የፖለቲካና የጦር ትምህርት ቤቶችን ያጣመረ ተቋም እያቋቋሙ ነው ብሏል። የቻይና የጦር ትምህርት መርሃ ግብር መሰረቱ ቻይና በታዳጊ ሀገሮች ላይ ሊኖራት ከምትፈልገው ተጽዕኖ ጋር የተያያዘ መሆኑንም አጥኚዎቹ ተናግረዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
አመሰግናለሁ ደረጀ ለዘገባው። ለዜናው እኛም አለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። ክቡራትና ክቡራን፣ ዜናው ውስጥ ለተፈጠረው መጠነኛ መረባበሽ ይቅርታ እንጠይቃለን። በቀጥታ ስርጭት ወቅት አንዳንድ ጊዜ እንዲህ አይነት ስርቅታ የሚባል ችግር ወይም መስተጓጎል ይፈጠራል። እንግሊዝኛ ተናጋሪዎቹ ሂካፕ ይሉታል። ሁለተኛ እንዳይደገም ጥረት እናደርጋለን። ከአሜሪካ ድምፅ በቀጥታ የሚተላለፍላችሁ የህዳር 29 2014 ዓ.ም ስርጭታችንን ነው እየተከታተላችሁ ያላችሁት። የራዲዮ አድማጮቻችን በ22 ሜትር ባንድ በ13765 ኪሎ ሄርትስ፣ በ25 ሜትር ባንድ በ1240 ኪሎ ሄርትስ እንዲሁም በ31 ሜትር ባንድ በ9485 ኪሎ ሄርትስ ላይ ነው ያለ ነው። በራዲዮ በቴሌቪዥን ለምትከታተሉን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ አለን። እንዲሁም በኢንስታግራም እና በዩቲዩብም ታገኙናላችሁ። ዌብሳይታችንም ላይ በቀጥታ ታገኙናላችሁ። አሁን ብትገቡ amharic.voanews.com ወይም ፌስቡክም ላይ አለን። ፌስቡክ ላይቭ አት ቪኦኤ አምሃሪክ አለን። ለኢትዮጵያ የፖለቲካ እና የቀውስ ችግር መፍትሄው ለስልጡን ንግግር መቀመጥ ነው። ሙሪቲ ሙቲጋ
ሁሉም አመራሮች ሊያውቁት የሚገባ ነገርና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው።
ሙሪቲ ሙቲጋ የዓለም አቀፉ የቀውሶች አጥኚና ተንታኝ ቡድን ICG የአፍሪካ ቀንድ ቢሮ ዳይሬክተር ናቸው። በምሽቱ ይዘናቸዋል። ቀጥሎ የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሰብአዊ መብቶች ኮሚሽን በዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ኅብረት ኤ ወይም የአንደኛ ደረጃ ዕውቅና ማግኘቱን አሳውቋል። ይህ ዕውቅና ታዲያ ኮሚሽኑ በተለያዩ የተባበሩት መንግስታት ድርጅት ተቋማትና አካላት ውስጥ ነጻና ገለልተኛ ተሳትፎውን ማጠናከር እንዲችል ወይም እንዲሳተፍ እንደሚያደርገው ኮሚሽኑ ዛሬ አስታውቋል። ኅብረቱ በመንግስታቱ ድርጅት የሰብአዊ ጉዳዮች የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮና በአውሮፓ ኅብረት ትብብር በጋራ የሚንቀሳቀስ ነው። መለስካቸው አማሃ ተጨማሪ አለው።
ኮሚሽኑ ትናንት ምሽት በድረገጹ ይፋ ባደረገው መግለጫ ዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ኅብረት የኢትዮጵያ ሰብአዊ መብቶች ኮሚሽን የአንደኛ ደረጃ ዕውቅና አግኝቷል ሲል ማስታወቁን ተናግሯል። ይህን ዕውቅና ያገኘውም በህብረቱ የዕውቅና ገምጋሚ ንዑስ ኮሚቴ አማካይነት ጥብቅ ምዘና ከተካሄደ በኋላ መሆኑንም የኮሚሽኑ መግለጫ ዘርዝሯል። ኮሚሽኑ እስከዛሬ የነበረው ደረጃ የሁለተኛ ደረጃ ዕውቅና ወይንም የቢ ደረጃ የነበረ ቢሆንም በአሁኑ የኮሚሽኑ አመራር ለአዲስ ዕውቅና ማመልከቻ ያገባው በያዝነው ዓመት በሰኔ ወር እንደነበረ የዋናው ኮሚሽነር ጽህፈት ቤት ዲሬክተር አልባብ ተስፋዬ በተለይ ለቪኦኤ ገልጸዋል።
አሁን አዲሱ አመራር ከመጣ በኋላ ብዙ ለውጦች ተካሂደዋል። ስትራክቸራል እና ፕሮክላሜሽኑ ራሱ ወይም አዋጁ ሊሚቴሽን ነበረው በ2013 ላይ ራሱ ይሄ ተነስቷል እና ፕሮክላሜሽኑም የተቀየረው 2020 ላይ ነው። ለውጦቹም ይሄ ሬኮመንዴሽኖችን ወይም ምክረ ሀሳቦች ተሰጥተው ነበረ። እነዚህ ምክረ ሀሳቦች አልተተገበሩም ነበረ። አሁን ያለንበትን ሁኔታ አይተን ኮሚሽኑ ከስራው ውጪ ማለት ነው፣ ፐብሊክሊ ከሚታየው ስራ ውጪ ኢንተርናሊ ብዙ ለውጥ አካሂዷል እና አሁን ያለንበት ሁኔታ እንደገና አፕላይ ለማድረግ እና ኤ ስታተስ ለማግኘት ያስችላል ብሎ ስለታሰበ ነው በአሁኑ ጊዜ አፕላይ የተደረገው።
ዓለም አቀፉ የብሔራዊ ሰብአዊ መብቶች ተቋማት ህብረት እውቅናውን ሲሰጥ በጻፈው ላይ እንደተመለከተው ኮሚሽኑ በፈታኝ ሁኔታ ውስጥም ሆኖ የሰብአዊ መብቶችን ለማስጠበቅና ለማስፋፋት እየተጫወተ የሚገኘውን ሚና አድንቀዋል። ወይዘሪት አልባብ ተስፋዬ በበኩላቸው ዛሬ በኢትዮጵያ የሰብአዊ መብቶች አያያዝ ሁኔታ ከአጠቃላዩ ህዋ ወይንም ከባቢ አኳያ የተሻለ ቢሆንም የፖለቲካ ውግንናው ጠንካራ ተቃርኗዊ ገጽታ ስለሚታይበት የኮሚሽኑን ስራ ብቻ ሳይሆን በገለልተኝነት ለሰብአዊ መብቶች መከበር ለሚታገሉ ሁሉ ፈታኝ ነው ብለዋል። የኮሚሽኑን ተግዳሮቶችም በተለይ ያብራርተዋል።
ከአዲሱ ዋና ኮሚሽነራችን ዳንኤል በቀለ ጆይን ካደረገ በኋላ በደንብ ተጠናክሮ ለመስራት ከረ ነው። በመሰረት ደግሞ ወደ ተለያዩ የአገሪቷ ክፍሎች በመሄድ በተለይ ከጦርነቱ ጋር ተያይዞ ምርመራ ያካሂዳል። እናም በዚህም ጊዜ የተካረሩ ሳይዶች አሉ። ፖላራይዝድ ነው በጣም ኤንቫይሮንመንቱ። ወደ አንድ ወገን እንዲያዘነብል የኮሚሽኑ ግኝት በጣም ሁሽ አለ እና እነዚህ ናቸው በተለይ ፊልድ ስራ ላይ ወይም ከወደ ከከተማ ወጣ ብለን በምንሰራበት ጊዜ ትንሽ ጫናዎች ያጋጥሙናል። ሪፖርታችንም ላይ ማንንም የሚያስደስት ግኝት አይደለም። ብዙ ጊዜ ያለውን ነው የምናወራው።
ኮሚሽኑ አሁን በዓለም አቀፉ አካል ያገኘው እውቅና ብዙ ጥቅም እንደሚያስገኝለት የዋናው ኮሚሽነር ጽህፈት ቤት ዲሬክተር ያስረዳሉ። በእሳቸው አገላለጽ ኮሚሽኑ የሚያከናውናቸው ስራዎች ዓለም አቀፍ እውቅና ይኖራቸዋል፣ ተቀባይነትና እምነት የሚጣልባቸው ያደርጋቸዋል። በተለይ ኮሚሽኑ በነበረው የ21 ዓመታት ዕድሜው ይህንን የአንደኛ ደረጃ እውቅና ማግኘቱም ለመጀመሪያ ጊዜ ነው ያሉት አልባብ ተስፋዬ ተጨማሪ ጥቅሞችንም ዘርዝረዋል።
ከዛ በተሻገረ ደግሞ በተባበሩት መንግስታት የሰብአዊ መብቶች ምክር ቤትና በስሩ በሚገኙ ተቋማት ውስጥ እንዲሁም በተባበሩት መንግስታት የጠቅላላ ጉባኤ አካላት ውስጥ ነጻ ተሳትፎ እንዲኖረው የሚያስችል ነው።
ነጻ ተሳትፎ ማለት ምን ማለት ነው? እዚህ ላይ
ከአሁንም ድረስ ያው እንደምታውቁት ከኦኤችሲኤችአር ጋር ከዩኤን ሂውማን ራይትስ ጽህፈት ቤት ጋር አንድ ላይ ስንሰራ ነበር በነጻነት። አሁን ግን ከሂውማን ራይትስ ካውንስል ጋር ማለት ነው ቀጥታ ኢንጌጅ ማድረግ ይችላል ማለት ነው።
ከተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ጋር ማለት ነው?
አዎ፣ ከጉባኤው ጋር ኤግዛክትሊ። ጀኒቫ ውስጥ በሚደረጉት ሂውማን ራይትስ ካውንስል ሴሽኖች እንደ አንድ ተሳታፊ ኢንጌጅ ሊያደርግ ይችላል። ከዛም ሌላ ደግሞ ስፔሲፊክ የሆኑ ደግሞ ሰብአዊ መብት ላይ የሚሰሩ ትሪቲ ቦዲስ የሚባሉ አሉ። ከነሱ ጋርም ኢንጌጅ ሊያደርግ ይችላል ዳይሬክትሊ። ይሄ ግሎባል አላያንስ ውስጥ ይሄ ጋምሪ ውስጥም አንድ አባል መሆን ይችላል፣ ቮት ማድረግ ይችላል። እንደዚህ አይነት ቤኔፊቶች አሉት ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፉት ጥቂት ዓመታት ካከናወናቸው ስራዎች መካከል በዓለም አቀፍ ደረጃ ጎልቶ የሚታወቀው በመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር በጋራ ሆነው በትግራይ ክልል በተቀሰቀሰው ጦርነት በክልሉ ተፈጽመዋል የተባሉ የመብቶች ጥሰት ላይ ምርመራ አድርገው ባወጡት ዘገባ ነው። ይህን ዘገባ ህወሀት የኮሚሽኑን ገለልተኝነት የማይቀበለው መሆኑን ገልጾ ዘገባውንም ውድቅ ማድረጉ አይዘነጋም። የብሔራዊ የሰብአዊ መብቶች ተቋማት በመንግስታት በአዋጅ የሚቋቋሙ ሲሆኑ ከሲቪል ማህበረሰብ የሰብአዊ መብቶች ተቋማት ይለያሉ። የዓለም አቀፉ ብሔራዊ የሰብአዊ መብቶች ተቋማት ኅብረት 118 አባላት ያሉት ሲሆን የህብረቱ ጽህፈት ቤት ሆኖ የሚያገለግለው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ ነው። ለብሔራዊ የሰብአዊ መብቶች ተቋማት መገምገሚያ መስፈርቶች ወይም የፓሪስ መርሆች ተብለው የሚታወቁት መመዘኛዎች እንደ አውሮፓ አቆጣጠር በ1993 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቁ ናቸው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸውን አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል። ተፈናቃዮችን ወደየአካባቢያቸው መመለስና ማቋቋም የጦርነትን ያህል ከባድ ነው ብለዋል ፕሬዚደንት ሳህለወርቅ ዘውዴ። በመሆኑም ተፈናቃዮቹን ወደየአካባቢው የመመለስና የማቋቋም ጉዳይ ከፍተኛ ትኩረት ሊሰጠው የሚገባ እንደሆነ አሳስበዋል። ኢትዮጵያውያን ሁሉ በያሉበት እንዲረባረቡም ጥሪ አቅርበዋል ፕሬዚደንቷ። ዛሬ ድሬዳዋ ላይ በተከናወነው የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል ላይ ተገኝተው ንግግር ያደረጉት ፕሬዚደንት ሳህለ ወርቅ ስለ ሀገር መፍረስ የሚነሳው ሐሳብ ከሁሉም ሰው ሕሊና ሊጠፋ ይገባዋል ብለዋል። አዲስ ቸኮል ተከታትሎታል።
የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ዛሬ በድሬዳዋ ከተማ ባደረጉት ንግግር በሰሜን ኢትዮጵያ ጦርነት የተጎዱ አካባቢዎች መልሶ ማቋቋም ቀዳሚ ተግባር መሆን እንዳለበት አሳስበዋል።
ከጦርነት በኋላ ማገገም አለ፣ አዲስ ቀን ይነጋል። ይሄ የማይቀር ነው። መልሶ መገንባት፣ ሰላምን መገንባት፣ የተፈናቀሉትን ወደ ቀያቸው እንዲመለሱ ማድረግ ከኛ ነው የሚጠብቀው። ማንም የሚመጣልን የለም። ይሄው የኛው የቤት ስራ ነው። የወደመውንም መልሶ መገንባት ይኖርብናል። በርካታ ልጆች ወደ ትምህርት ቤት ገበታ ለመመለስ ብዙ ጊዜ እንደሚፈጅባቸው ነው የምናየው። በደረሰው ውድመት ለመልሶ ግንባታው የኢትዮጵያ ልጆች መረባረብ አለብን። እንደ ጦርነቱ ሁሉ ቀላል ስራ አይደለም። መልሶ ግንባታውን ወገኖቻችን ወደ ነበሩበት ህይወት መመለስ አለብን። እንደ አገር ትግላችን ኑሯቸውን ለማሻሻል ነው እንደ አገር የምንታገለው እንጂ ወደኋላ እንዲሄዱ አይደለም። እና ይሄ የደረሰውን በቶሎ መቀልበስ ይኖርበታል።
ፕሬዚዳንቷ ብሔራዊ መግባባት ለመፍጠር መሰራት እንዳለበት ያሳሰቡ ሲሆን ብሔራዊ መግባባት በሌሎች ሀገሮች ላይም ውጤት አስገኝቶ አይተነዋል ብለዋል።
አገራችን ከገባችበት ቀውስ ለመውጣት መላውን መፈለግ ደግሞ ከሁሉ አስቀድሞ የኛ ኢትዮጵያውያን ፈንታ ነው። ምን ቢባል ምን በእውነቱ ዘላቂ የሚሆነው ከኮንቴክስት ውጭ የማይወጣ ወዘተ እኛም ራሳችን ስንኖርበት ነው። ያለውን ትክክለኛ ሁኔታ ተረድተን ለራሳችን ችግር የራሳችን ምላሽ መፈለግ የሚጠበቅብን ተግባር። በዚህ ረገድ ዘላቂ ሰላምና ጠንካራ ሀገር ለመገንባት ከቁስሎቻችን እንድናገግም ቁስላችን እንዲሽር ሊረዳን የሚችለው አካታችንና እውነተኛ የሆነ ውይይት በመካከላችን ለማካሄድ ስንችል ነው። አሉ የተባሉ ችግሮቻችንን ሳንደባበቅ ልንነጋገርባቸው የምንችልበትን ሁኔታ ይፈጥርልናል። ይህ ጉዳይ ሁላችሁም እንደምታውቁት በክቡር ጠቅላይ ሚኒስትርም በባለ ስሜታቸው ወቅት እንደተናገሩት ከፍተኛ ትኩረት በከፍተኛ የተሰራበት በመሆኑ አጠናክሮ እንዲቀጥልበት ሊበረታታ ብሎም በተፈለገው ሁሉ ሁላችንም ድጋፋችን ልንሰጠው ይገባል። ብዙ ቦታ ስራ ላይ ሲውል አይተናል። ጥሩ ሀገራዊ መግባባት እንዲፈጠር፣ ሰላም እንዲሰፍን፣ አብሮነት እንዲጠናከር እንደረዳም አይተናል። ዋናው ደግሞ ከዛ በኋላ የምናሳልፈው ውሳኔ ተግባር ላይ ማዋል ነው። ስብሰባ ብቻውን አይበቃም።
ፕሬዚዳንት ሳህለወርቅ በዛሬ ንግግራቸው በሰሜን ኢትዮጵያ ስለተካሄደው ጦርነት የተናገሩ ሲሆን የጦርነቱ ዓላማ ሀገር ማፍረስ በመሆኑ ይህን ለመከላከል የኢትዮጵያ መንግስት እርምጃ መውሰዱን ገልጸዋል። ስለ ሀገር መፍረስ የሚነሳው ሀሳብ ከሁሉም ሰው ሕሊና ውስጥም መጥፋት እንዳለበት ነው የጠቆሙት።
ኢትዮጵያ ከሁላችንም በላይ ነች፣ ከማናችንም በላይ ነች። እንጠብቃት፣ እንንከባከባት። በሀገር ቀልድ የለም። ዞር ብሎ ማየት ይበቃል። በዚህ ላይ ሁለተኛ ሀገር አለን ብሎ የቀለዱ የት እንደደረሱ። አገር አፍራሽም በቅጡ ሁላችንም መታገል ይኖርብናል። ሀገር ይገነባል እንጂ አይፈርስም። ይሄ የማፍረስ የሚባል ነገር ከሁላችንም ከሁሉ ሰው ልቦና እና ሕሊና ውጪ የሆነ አስተሳሰብ መሆን አለበት ብዬ አምናለሁ።
በዚህ በዓል አከባበር ላይ ያገኘናቸው አምባሳደር ዲና ሙፍቲ የብሔሮችና ብሔረሰቦችን በዓል ማክበር ብዝሃነትን የሚያንጸባርቅ በመሆኑ በበጎ የሚታይ ተግባር መሆኑን ገልጸዋል።
ወለ ይሄኛው ዘንድሮ 16ኛው የብሔር ብሔረሰቦችና ሕዝቦች በዓል እየተከበረ ያለው ብዝሃነትን ለወንድማማችነት በሚል ህብረ ብሔራዊነትን ለወንድማማችነት በሚል መሪ ሆኖ አሁን ያለውን ወቅታዊ ሁኔታ ታሳቢ ያደርጋል። በህዝቦች መካከል ያለውን አንድነት፣ አንድ የኢኮኖሚ የፖለቲካ ማህበረሰብ የመፍጠሩን ጉዞ ማፋጠን፣ ለዚህም የሀገርን አንድነት፣ የሀገርን ሰላም፣ የሀገርን ጸጥታ፣ የሀገርን ልማት የመደገፍ አሁን ደግሞ በሀገር ሉዓላዊነት ላይ የተደቀነውን ነገር በጋራ የመቋቋም አቅጣጫ የተያዘበትና በትልቅ ብሔራዊ ስሜት ኢትዮጵያዊነት ስሜት ኢትዮጵያዊነትን የማበልጸግን ግብ ይዞ እየተከበረ ያለ ምናልባት ቀደም ሲል የነበሩት በዓላት ብዙዎቹ በልዩነት ላይ የማተኮር ነገር አለ። ብዝሃነትን ማክበር ተገቢ ነው፣ አስፈላጊ ነው። ነገር ግን ዓላማው አሁንም አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ነው። ከዚህ ካፈነገጠ ግን አደጋ ያለው እና ይህንን ታሳቢ ያደረገ በዓል ነው ማለት ነው።
በዛሬው በዓል ላይ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የሀገር ሉና የማስከበር ሚና በሚል ርዕስ ጥናታዊ ጽሁፍም ቀርቦ ነበር። ከጥናት አቅራቢው ጋር ያደረግነውን ውይይት በሌላ ጊዜ እንመለስበታለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። ተከታዩ ዘገባ ወደ ዩናይትድ ስቴትስ እና ሩሲያ ጉዳይ ይወስደናል። ከሩሲያው አቻቸው ቭላዲሚር ፑቲን ጋር ትናንት በቪዲዮ በርቀት የተወያዩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ሞስኮ ዩክሬንን ለመውረር ካሰበች ከዋሽንግተን ሊሰጥ የሚችል ያሉትን ምላሽ ነግረዋቸዋል። የዋይት ሃውስ ቢሮአችን ኃላፊ የፓትሲ ዊዳኩስዋራ ዘገባ ነው። ሀብታሙ ስዩም ያቀርበዋል። ይቅርታ፣ አሉላ ከበደ ነው ያቀርበዋል።
የዩክሬን ጦር ሰራዊት እንደ አውሮፓውያን ዘመን አቆጣጠር በ1991 ዓ.ም ኪየቭ ከሩሲያ ተለይታ እንደ ሀገር የተመሰረተችበትን 30ኛ ዓመት እያከበረ ባለበት በትላንትናው ዕለት ነው በዚያች ሀገር ጣ ጉዳይ ሁለቱ መሪዎች በርቀት ነገር ግን መታየት በሚያስችል ዘዴ የተነጋገሩት።
Hello.
Добрый день.
Good to see you again.
ሰላም፣ እንኳን በድጋሚ አገኘሁት።
ለዜና ተቋማት በቪዲዮ መቅረጽ ያልተፈቀደው ይህ ያሁኑ ስብሰባቸው ሁለቱ መሪዎች ባለፈው የሰኔ ወር ጄኔቫ ላይ በአካል ተገናኝተው ያደረጉት ጉባኤ ተከታይ መሆኑ ነው። በአካባቢው እያከማቸው ያሉትን ቁጥሩ 10,000 የሚጠጋ ወታደር ወደ ዩክሬን ድንበር አቅራቢያ ማስጠጋቱን እንዲያቆሙ ሲሉ ነው ባይደን ፑቲንን ያስጠነቀቋቸው። የፕሬዝዳንት ባይደን ብሔራዊ የደህንነት አማካሪ ጄክ ሱሊቫን
If Russia further invades Ukraine, the United States and our European allies.
ሩሲያ ዘልቃ ዩክሬንን ከወረረች ዩናይትድ ስቴትስ እና አውሮፓውያን አጋሮቿ የኢኮኖሚ ነክ እርምጃዎችን ይወስዳሉ። እንዲሁም ለዩክሬን ከአሁን ቀደም ካቀረብናቸው ተጨማሪ የጦር መከላከያዎች እንሰጣለን። በስተምስራቅ ጫፍ ያሉንን የኔቶ አጋሮቻችንን ከእንዲመሰሉ የጦር ፍጥጫ ራሳቸውን ለመከላከል የሚያግዙ ተጨማሪ ጉልበት በሚያስገኝ መልኩ እናጠናክራለን።
ሞስኮ ክሬሚያን ከያዘችበት እንደ አውሮፓውያኑ የዘመን አቆጣጠር ከ2014 ዓ.ም አንስቶ ዩክሬን በምስራቃዊ ግዛቶቿ አፍቃሪ ሩሲያ ተገንጣዮችን በመዋጋት ላይ ናት። በትላንቱ የሁለቱ መሪዎች ጉባኤ ወቅት ታዲያ ፑቲን የኔቶ አባል የመሆን ጥያቄ ያቀረበችውን ዩክሬንን የምዕራቡ ዓለም ወታደራዊ ጥምረት በአባልነት እንደማያካትታት ማረጋገጫ ይሰጧቸው ዘንድ ነው ባይደንን የጠየቁት።
ይህ እጅግ ከባድ በሆነ ጊዜ ውስጥ የሚደረግ የሥራ ውይይት ነው። በአውሮፓ ያለው ወታደራዊ ፍጥጫ ከመጠን በላይ የተባባሰ ነው። በእጅጉ ያልተለመደ ነው።
ባይደን እንደ ባለጋራ ከሚቆጠር አገር መሪ ጋር በርቀት ቴክኖሎጂ አማካኝነት ሲነጋገሩ ይህ ያሁኑ ሁለተኛቸው መሆኑ ነው። ከጥቂት ሳምንታት በፊት ሌላ ብርቱ የግዛት ይዞታ ውዝግብ በሚነሳባት ታይዋን ጉዳይ ተመሳሳይ ውይይት ከቻይና አቻቸው ፕሬዚዳንት ሺ ጂንፒንግ ጋር አድርገዋል። ማክስ በርግማን በዩናይትድ ስቴትስ የፖሊሲ ጥናት ተቋም ሴንተር ፎር አሜሪካን ፕሮግረስ ከፍተኛ ተመራማሪ ናቸው።
ሩሲያ በዩክሬን ላይ ወረራ ፈጽማ ምንም ሳይደርስባት መቀጠል የቻለች እንደተሳካላት ተደርጎ የምትታይ ከሆነ ሁኔታውን በቅርብ እየተከታተለች ያለችው ቻይና በታይዋን ላይ ልትፈጽም ለምትችለው ተመሳሳይ ወታደራዊ ዘመቻ እንደ ልምምድ ሂደት አድርጋ ነው የምትወስደው።
ሩሲያ ዩክሬንን፣ ቻይና ደግሞ በፊናዋ ታይዋንን በተመሳሳይ ቢወሩ ሊፈጠር ለሚችለው በከፋ ቀውስ የሚመሰል ሁኔታ ዩናይትድ ስቴትስ ተዘጋጅታ እንደሆን በሚል የአሜሪካ ድምፅ ለዋይት ሀውስ ላቀረበው ጥያቄ መልስ የሰጡት የባይደን የደህንነት ጉዳዮች አማካሪ ጄክ ሱሊቫን ይህን ብለዋል።
እንዲህ ያለው ነገር ቀድሞውኑ እንደማይሞከርም ሆነ በዲፕሎማሲው ጎራ የተገለጸውን የመሰለ በታይዋን ሊደገም የሚችል ሁኔታ ጨርሶ እንዳይፈጠር ዩናይትድ ስቴትስ ማንኛውንም ልትወስድ የምትችለውን እርምጃ ትወስዳለች። እናም በዩክሬን ላይ ሊቃጣ የሚችል ወረራ ለመቀልበስ እንዳይሞከር ማድረግ፣ ያ ነው አሁን እየተከተልን ያለነው ፖሊሲ።
የተቋረጠውን የኢራን የኒውክሌር ጦር መሳሪያ ድርድር አስመልክቶ ሁለቱ መሪዎች ፍሬያማ ንግግር አድርገዋል ሲል ዋይት ሀውስ አመልክቷል። በመጪው የአውሮፓውያኑ 2022 ዓ.ም ከሚካሄደው የአማካይ ዘመን በመባል የሚታወቀው የምክር ቤቶች ምርጫ አስቀድሞ ኮቪድ-19 ካስከተለው ወረርሽኝ ለማገገም በተያዘው ጥረት አስተዳደራቸው የተጠመደው ባይደን ሊቀሰቀሱ የሚችሉ ማናቸውንም ግጭቶች እንደምንም ለማስቀረት ብርቱ ፍላጎት አላቸው። ከፑቲን ጋር ተገናኝተው ከመወያየታቸው በርካታ ሰዓታት አስቀድሞ ነበር ባይደን የጃፓን ጦር ፐርል ሃርበር በነበረው የዩናይትድ ስቴትስ ባህር ኃይል ጦር ሰፈር ላይ ያደረሰው ወታደራዊ ጥቃት 80ኛ ዓመት መታሰቢያ ወደ ዋሽንግተኑ የሁለተኛው ዓለም ጦርነት መታሰቢያ ሐውልት ስፍራ በማቅናት በጽሞና በተካሄደው ስነ ስርዓት ተሳትፈው
አመሰግናለሁ ፓትሲንና ሉላን ለዚህ ዘገባ። ወደ ተከታዩ ዘገባ እንሸጋገራለን። በኮቪድ-19ና በኮሮና ቫይረስ ስር የመኖርን አስጨናቂና አስቸጋሪ ፈተና ባለፉት 2 ዓመታት ውስጥ በተለይ በተከተቡና ባልተከተቡ ሰዎች መካከል ያለው መከፋፈል ይበልጥ ፈታኝ እንዲሆን አድርጎታል። የሁለቱን ወገኖች ሐሳቦችና ሐሳቦችንም ለማስቀየር እየተደረገ ያለውን ጥረት ሪፖርተራችን ካሪና ባፍራዣን ቃኝታለች። ሀብታሙ ስዩም ያቀርበዋል።
ባለፉት 2 ዓመታት የኮቪድ-19 ክትባት አሜሪካውያንን ለሐሳብ ግጭት ያበቃ ነጥብ ነበረ። ላለመከተብ የወሰኑ የኋላ የኋላ ግን በቫይረሱ የተያዙ ወይንም የሞቱ ሰዎችን ለማሳፈር ሆን ተብለው የተከፈቱ ዌብሳይቶች ነበሩ። በሌላ በኩል ደግሞ ዶክተር አንቶኒ ፋውቺን የመሰሉ ክትባት መውሰድን የሚደግፉ ሰዎችንና የህብረተሰብ ጤና ባለሙያዎች ላይ ጥቃት ስለመድረሱ የሚናገሩ ዘገባዎችም ነበሩ። የፖለቲካውን ነገር ትተን ሐቁን ብንመለከት ኮቪድ ያልተከተቡ ሰዎችን ከማናቸውም በበለጠ ጎድተዋል። ይህንን ሐቅ ግን ከቁም ነገር የቆጠረው ያለ አይመስልም። ፔር ካርሎ ቫልደሴሎ በክሌርሞንት ማኬና ኮሌጅ ውስጥ የስነ ልቦና ጉዳዮች ረዳት ፕሮፌሰር ናቸው።
The virus is a highly politicized topic.
ቫይረሱን በተመለከተ ያየነው ነገር ቡድናዊነት የሚነበብበት በእጅጉ ፖለቲካዊ ቅኝት ያለው ነው። ሰዎች ከቡድናቸው ውጪ ያለ ሰው ሲሰቃይ የሚያሳዩት ስሜት አልባነትን ነው። ከዚህ በባሰ መልኩ ደግሞ ከቡድናቸው ውጪ በሆነ ሰው ላይ በሚደርስ ህመም የሚደሰቱም አሉ ነው ያሉት። ጡረተኛዋ ሊንዳ መርሰር ቀደም ብለው የኮቪድ-19 ክትባትን ይቃወሙ ነበረ። የእሳቸው ጥርጣሬ ክትባቱ ከተገኘበት ፍጥነት ጋር የሚገናኝ ነው። ዘመዶቻቸውና የቀድሞ ስራ አጋሮቻቸው ይህንን ጥርጣሬ ይጋሯቸዋል። ነገር ግን ይህ አቋማቸው እሳቸው ባለፈው ዓመት በቫይረሱ ከተያዙ በኋላ ተለውጧል። የተወሰኑ ሳምንታትን በሆስፒታል ውስጥ ካሳለፉ በኋላ ከቤተሰቦቻቸው ጋር ክትባቱን ወስደዋል።
ይሁን በቃ ክትባቱን ስጡኝ እንድል አድርጎኛል። ምክንያቱም ክትባቱ እንደኔ ከመታመም ያድናችኋል። በድጋሚ በኮቪድ ከመያዝ መከተብን መርጫለሁ።
ባለሙያዎች የመርሰር ታሪክ ክትባትን የሚቃወሙ ሰዎች የሌሎችን ሐሳብ እንዴት ማስለወጥ እንደሚችሉ የሚያሳይ ነው ይላሉ። ረዳት ፕሮፌሰር ፔርካርሎ ቮልዴሴሎ በድጋሚ
At least from a psychological perspective, it makes sense that anti-vaxxers would be more compelled
በትንሹ ከስነ ልቦና አንጻር ካየነው ክትባትን የሚቃወሙ ሰዎች በዜና ላይ ከሚያነቧቸው ምን ያህል ሰዎች በኮቪድ ምክንያት በየቀኑ እንደሚሞቱ የክትባቱን ፍቱንነት ከሚናገሩ ታሪኮች ይልቅ በበሽታው የተሰቃየ የቡድናቸው አባል ታሪክ የበለጠ ቢገፋፋቸው ትርጉም ይሰጣል ነው ያሉት። በብሪሃም ያንግ ዩኒቨርሲቲ የተደረገ ጥናት ግላዊ ታሪኮች ከገጽታ አልባ ስታስቲክ ወይንም የቁጥሮች መግለጫ ይልቅ ክትባትን የማበረታታት አቅም እንዳላቸው ይፋ አድርጓል። ባንደኛው ሙከራ ላይ ክትባትን የሚቃወሙ ተማሪዎች በክትባት ሊገታ በሚችለው በሽታ የተያዙ ሰዎችን እንዲጠይቁ ተደረገ። በመጨረሻም 70% ተማሪዎች በክትባት ላይ የነበራቸውን አቋም ቀይረው ተገኙ። ባለሙያዎች ከአደባባይ ማሸማቀቅ ይልቅ ትምህርት ስለ ክትባት ያለን አመለካከት ለመቀየር የተሻለ እንደሆነ ይጠቁማሉ።
አመሰግናለሁ ሀብታሙ ለዘገባው። እንዲሁም ካሪናን ክብራትና ክብራን አድማጮች፣ ተመልካቾች፣ ተከታዮቻችን የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ36 ደቂቃ ሆኗል። ይቀጥላል ዝግጅታችን እስከ ምሽቱ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ነው በቀጥታ እየደረስናችሁ ያለ ነው። ከዚህ ከመደበኛ ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ ጋቢና በሚል ርዕስ የሚሰራጨውን የወጣቶች ዝግጅታችንንም እንዲሁ እንድትከታተሉ በአክብሮት እንጋብዛለን። አስተያየቶቻችሁን፣ ሐሳቦቻችሁን በሁሉም የማህበራዊ መገናኛዎቻችን ላይ አንሸራሽሩ። ግን ጨዋነት በተሞላበትና ገንቢ በሆነ ሁኔታ እንዲሆን ከአክብሮት ጋር እንጠይቃለን። ክቡራትና ክቡራን አድማጮች ይቀጥላል ዝግጅታችን። ዌብሳይታችን በነገራችን ላይ amharic.voanews.com መሆኑን በድጋሚ ላስታውስ። የፌስቡክ ላይቭ እና ማህበራዊ መገናኛዎች አድራሻችን @voaamharic ነው። አስተያየቶቻችሁን እና ሌሎች ማሳቦቻችሁን ወደ እኛ ቀጥታ መላክ ደግሞ ከፈለጋችሁ በኢሜይል horn@voanews.com ብላችሁ መላክ ትችላላችሁ። ወይም ደግሞ ተዘዋዋሪ የስልክ መስመር አለን፣ በተቀመጠው መመሪያ መሰረት ማኖር ትችላላችሁ። 202-205-9942 የውስጥ መስመር 14 ነው። የምሽቱ የአየር ስርጭት ፕሮዲውሰር ኤልያስ አስማረ ነው። ቴክኒሻኑ ኮርኔሊየስ ቴነር ነው። የስቱዲዮ ድምፅና ምስል ቅንብር ቴክኒሻን ራብ ማክሊን ነው። የቪዲዮ ኤዲተሮቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያ ሆነች። ዋና አዘጋጇ ጽዮን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። አሁን ወደ ተከታዩ ዝግጅት እናልፋለን። የህወሓት ታጣቂዎች ይዘዋቸው ከነበሩ አካባቢዎች መውጣታቸው ምናልባት ሁከቱ ወደ ዋና ከተማይቱ ሊዛምት ይችላል የሚለውን ስጋት በዓለም አቀፉ ማኅበረሰብ ዘንድ ሰፍኖ የነበረውን ቢያስወግደውም ጦርነቱ ግን አሁንም በሺዎች የሚቆጠሩ ኢትዮጵያውያንን ሕይወት አደጋ ላይ እንደጣለ መሆኑን የዓለም አቀፉ የቀውሶች አጥኚና ተንታኝ የምስራቅ አፍሪካ ቢሮ ዳይሬክተር ሙሪቲ ሙቲጋ ለቪኦኤ ተናግረዋል። የኢትዮጵያን የፖለቲካ ችግር፣ የቀውስ ችግር በሰላም ለመፍታት በዘላቂ ሁኔታ ለመፍታት ብቸኛ መፍትሄው ለስልጡን ንግግር መቀመጥ ነው ብለዋል ሙሪቲ ሙቲጋ። ስመኝሽ የቆየ አነጋግራቸዋለች።
Thank you, Mr. Mutiga. So the Ethiopian government
Mutiga አመሰግናለሁ። በአማራና በአፋር ክልል አማጽያኑ የትግራይ ኃይል ተቆጣጥረዋቸው የነበሩ ቁልፍ ከተሞች ነጻ መውጣታቸውን የኢትዮጵያ መንግስት በዚህ ሳምንት አስታውቋል። ህወሓት በበኩሉ ከተሞቹን ለስልታዊ ማፈግፈግ ጥሎ መውጣቱን ገልጿል። እነዚህን ሁኔታዎች እንዴት ያዋቸዋል?
There've been many pendulum swings and momentum shifts in the course of the conflict which began last November.
ጦርነቱ ባለፈው ዓመት ጥቅምት ከጀመረ ጊዜ አንስቶ ብዙ ሁኔታዎች ተቀያይረዋል።
ሆኖም የትግራይ ኃይሎች ከአዲስ አበባ 200 ኪሎ ሜትር ርቀት ላይ ሆነው ወደ መዲናዋ ለመድረስ ከነበራቸው ይዞታ አንጻር ለአዲስ አበባ ያደላ እጅግ ከፍተኛ ለውጥ ነው የታየው። የትግራይ ኃይሎች ይዘዋቸው ከነበሩትና በተለይም የውጭ ኤምባሲዎች አዲስ አበባ ላይ ጥቃት ሊኖር ይችላል ብለው እንዲፈሩ ካደረጓቸው እንደ ደሴና ኮምቦልቻ ካሉ ቁልፍ ከተማዎች ለቀው ወጥተዋል። ይሄ ለአዲስ አበባ ትልቅ ድል ነው። መዲናዋ ላይ ሊደርስ ይችላል ተብሎ የተፈራው ጥቃትም ከዚህ በኋላ አይኖርም። ግን ማስታወስ ያለብን ነገሮች አሁንም አላበቁም። በጦርነቱ ውስጥ ከአንድ ዘንግ ወደ ሌላ ዘንግ የተደረገ ሽግግር ነው። በአጠቃላይ ግን የጠቅላይ ሚኒስትር አብይ ሰራዊት ድል ያደረገ ያለ ይመስላል።
TPLF is saying they left the towns as a strategy. እንግዲህ ህወሓት አሁን የጠቀሷቸውን ከተሞች ጥሎ የወጣው ለሌላ ጥቃት ለመዘጋጀት መሆኑን ገልጿል። ቀደም ሲል እንዳሉት ይዘዋቸው የነበሩትን ከተሞች ለመቆጣጠር ብዙ ህይወትና ንብረት ተዋልና በድንገት የስልት ለውጥ አድርገናል ማለታቸው የሚያስከፍለውን ዋጋ እንዴት ያዩታል?
We have to remember that this war is really being fought in the darkness.
ይሄ ጦርነት በጨለማ ውስጥ እየተካሄደ እንደሆነ ማስታወስ ያስፈልጋል። በውጊያ ቦታ ገለልተኛ ዘገባ በሌለበት መረጃ ማግኘት በጣም አስቸጋሪ ነው። ስለዚህ ሁለቱም ወገኖች የሚያወጧቸውን ተቀናቃኝ ትርክቶች ነው የምንሰማው። ያም ሆኖ ግን ጦርነቱ እያስከፈለ ያለው ዋጋ እጅግ ከፍተኛ ነው። መጀመሪያ በጥቅምት ወር ላይ የፌደራሉ ኃይሎች ወደ ትግራይ ሲገቡ፣ ከዚያ ደግሞ ሰኔ በኋላ የትግራይ ተዋጊዎች ከትግራይ ወጥተው ወደ አማራና አፋር ክልሎች ከገቡ በኋላ በመቶና በሺዎች የሚቆጠሩ ሰዎች ተፈናቅለዋል። የረሃብ ችግር አለ። በጣም ብዙ ሰዎችም ህይወታቸውን አጥተዋል። ዋናው ነገር ለኢትዮጵያ የሚጠቅማት የዚህ ጦርነት በፍጥነት ማቆም ነው። ምክንያቱም በህይወትና በንብረት ላይ እያደረሰ ያለው ውድመት ከፍተኛ ነው።
Reports of atrocities are coming out from Amara. የኢትዮጵያ ሰብአዊ መብት ኮሚሽን በአማራና በአፋር ክልሎች ባሉ ከተሞች ከፍተኛ የሰብአዊ መብት ጥሰቶች መፈጸማቸውን የሚገልጹ ሪፖርቶች እየደረሱት መሆኑንና በቦታው ሄዶ እንደሚያጣራ አስታውቋል። ሆኖም የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ ለነዚህ ጥሰቶች ትኩረት እየሰጠ አይደለም በማለት እየከሰሰ ነው። ዓለም አቀፉ ማህበረሰብ በአፋርና በአማራ ለተፈጸሙት የመብት ጥሰቶች በቂ ትኩረት አልሰጠም ይላሉ።
I think from all the reporting we've seen both sides certainly have committed atrocities.
ከተለያዩ ሪፖርቶች እንደምናየው ሁለቱም ወገኖች የተለያዩ ጥቃቶችን አድርሰዋል። በተለይ በሴቶችና ልጃገረዶች ላይ በንብረት ውድመትና ሆን ተብሎ ከተሞችን የማጥቃት የመሳሰሉት ከፍተኛ ክሶችን እያየን ነው። እነዚህ ክሶች አግባብ በሆነ መልኩ በእኩል ደረጃ ምርመራ ሊካሄድባቸው ይገባል። አሁንም ማስተዋወስ የሚገባን የኢትዮጵያ የወደፊት እጣ ፈንታ በተሻለ ሁኔታ ሊጠበቅ የሚችለው ለነዚህ ለደረሱት ጥቃቶች በተወሰነ ሁኔታ ተጠያቂነት ሲኖር ነው። ሌላው ማስተዋወስ የሚገባው ደግሞ በጣም ብዙ ተቀናቃኝ ትርክቶች መኖራቸውን ነው። ስለዚህ የሚደረገው ምርመራ ገለልተኛ በሆነ ቡድን መሆኑን በጣም አስፈላጊ ነው።
Talking about the future, both sides
እንግዲህ ስለ ወደፊት እጣ ፈንታ ካነሳን ሁሉም የጦርነቱ ተሳታፊዎች የበላይነት ያገኙ መሆኑንና አንዱ ሌላውን ያጠፋ እንደሆነ ነው የሚገልጹትና ይህ ጦርነት አቅጣጫው ወዴት እየሄደ ነው? ማብቂያውስ ምን ሊመስል ይችላል?
I think it's really important for the leaders on all sides to recognize
ሁሉም አመራሮች ሊያቆት የሚገባ ነገርና በተደጋጋሚው የሚገለጸው በጦርነት ቀጣይነት ያለው መረጋጋት ሊመጣ እንደማይችል ነው። በኢትዮጵያ ያለው በዋናነት የፖለቲካ አለመግባባት ሆኖ በውስጡ ያሉት ቡድኖች ልዩነታቸውን በወታደራዊ ኃይል ለመፍታት የወሰኑበት ሁኔታ ነው። እነቱ ግን አንዳቸውን ሌላኛውን በጦር ሜዳ ሙሉ በሙሉ ሊያሸንፉ አይችሉም። በመጨረሻ የሁኔታ የሚፈታው በመነጋገር ነው። ስለዚህ ውይይት ለመጀመር አዲስ አበባ በትግራይ አካባቢዎች ላይ ያስቀመጠውን የሰብአዊ እርዳታ ቀባ ማንሳትና የትግራይ አመራሮች ደግሞ ፍላጎታቸውን በኃይል መጫን እንደማይችሉ ተረድተው ለፌደራሉ መንግስት ዕውቅና መስጠት አለባቸው። ባለፉት ወራት ከሆነው የተረዳነው ነገር ማናቸውም በወታደራዊ ኃይል ማሸነፍ እንደማይችሉ ነው።
Now that TPLF is leaving some of the towns
and cities. ቀደም ሲል እንደጠቀስነው ህወሓት ይዟቸው ከነበሩት ቁልፍ ከተሞች ለቆ ወጥቷል። የኢትዮጵያ መንግስት ደግሞ እነዚህን ከተሞች መልሶ መቆጣጠሩን አስታውቋል። ይሄ የዓለም አቀፉ ማህበረሰብ ኢትዮጵያ ላይ ያደጋ ስጋት እንዳለ ሲያስታውቅ በነበረው ሁኔታ ላይ ለውጥ ያመጣል? በአጠቃላይ በአፍሪካ ቀንድ ሰላም ላይስ ምን አይነት አንድምታ አለው?
እንደሚመስለኝ በቀጠናውም ሆነ በዓለም አቀፉ ማህበረሰብ ሁኔታውን የሚከታተሉ ሰዎች አሁንም ፖለቲካዊ መፍትሄ ለማምጣት ጥረታቸውን የሚቀጥሉ ይመስለኛል። ሁኔታው አሁንም እንደገና እንደመሆኑ ሁሉም ወገኖች በወታደራዊ ኃይል ድል ሊገኝ እንደማይችል ተገንዝበዋል ብዬ ተስፋ አድርጋለሁ። ያ ካልሆነ አማራጩ ሌሎች ከተሞችንም ጨምሮ ስር የሰደደ ግጭት ነው። ኢትዮጵያ ደግሞ ለዚህ አቅም የላትም። ስለዚህ ዓለም አቀፉ ህብረተሰብ የሰላም አታሞን መምታት ይቀጥላል ብዬ ተጠብቃለሁ።
ሙራቲ ሙቲጋ ክራይሲስ ግሩፕ የተሰኘው ዓለም አቀፍ ቀውስ አጥኚና ተንታኝ ተቋም የአፍሪካ ቀንድ ቅርንጫፍ ኃላፊ በኢትዮጵያ ባለው ወቅታዊ ሁኔታ ላይ ሐሳቡን ስለካፈሉን እናመሰግናለን።
Thank you.
እኔም አመሰግናለሁ።
እኔ ደግሞ አመሰግናለሁ ሊሊ ለዚህ ዘገባ። በዲሞክራሲ በተግባር ክፍለ ጊዜ የተደመጠ ዝግጅት ነበር። ተከታዩ ሴቶችና ቤተሰብ ነው። ባለፉት 3 ዓመታት ውስጥ በተለያዩ የኢትዮጵያ አካባቢዎች የተፈናቀለው ሰው ቁጥር እጅግ ግዙፍ ነው። በዚህ መፈናቀል ውስጥ ታዲያ ግንባር ቀደም የሆኑት ተጎጆች ሴቶችና ህፃናት ናቸው። ለተለያዩ አካላዊና የስነ ልቦና ጉዳቶች ተጋልጠዋል። ከነዚህ ተፈናቃዮች ሁለቱን ኤደን ገረመው አነጋግራ ተከታዩን ለምሽቱ ሴቶችና ቤተሰብ ክፍለ ጊዜ ይዛለች።
ልጆቼ በጣም በቃ ቁጡ ነዋል፣ ይነጫነጫሉ፣ ያለቅታሉ። ቤት ሲቀየርባቸው ህፃናቶች ናቸው እና ምኝታም ሲቀየርባቸው የለመዱትን ሁኔታ የለመዱትን ቤት የለመዱትን ሳቅ ሲያጡ ምን እንደምንደረግ ራሱ ግራ ይገባናል። የደረሰብን የሞራል ውድቀት እንደዚህ በቃላት ሊገልጸው የሚችለው አይደለም። ባለቤቴ ሰርቶ መግባት የለመደ መስራትን የለመድን ልጆቼን ያስተምራለሁ ብዬ ቤታችን ጥሩ ደስታ ሳቅ የነበረ ቤታችን አሁን ያለንበት ቦታ ሰዎቹን ሁላ እስከመረበሽ ይረብሻቸው ይሆን ብለን ሁላ እንጨነቃለን። እኛ ማልቀስ መጨነቅ ነው በቃ ሁሌ።
ወይዘሮ ቅድስት ጌታቸው ይሰኛሉ። ሁለት ህጻናት ልጆቻቸውን ይዘው በሰሜን ኢትዮጵያ የጀመረው ጦርነት እየተንሰራፋ ሲመጣ በድንገት ብድግ ብለው መሸሻቸውን ይናገራሉ። አዲስ አበባ ዘመድ ቤት ከባለቤታቸውና ከልጆቻቸው ጋር ቢያርፉም ከፍተኛ የሆነ ጭንቀት አጋጥሟቸዋል። በተለይም ደግሞ የልጆቻቸው ቤተሰብ መናፈቅ እንዲሁም ከትምህርት ገበታ መራቅም ያሳስባቸዋል።
ልጅ ተመዝግቦ ዩኒፎርም አስከፍቼ ምን ጊዜ በቃ ልጅ ትምህርት ቤት በተስፋ እየጓጓሁበት እየጠበቅኩበት መቼ ነው ትምህርት ቤት የሚከፈተው ጊዜ እየጓጓሁበት ሰዓት ላይ ነው ወሰን የመጣ ነው። ወንድ ልጅ በጣም ይላል እናቴ ናፈቀች ማመጋሚ ብንምድ ይለኛል። እንሄዳለን፣ ፎቶዋን ስልክ ላይ ያየ ይመስቃል። እና ቤዛችን በሰን የመጣ ነው ምንቀረብ ይዛ ይኖራል ንብረት አይኖራል ዶክሜንታችን ይኖር አይኖር ምንም የምናውቀው ነገር የለም። በቃ
የተለያዩ ጥናቶች ሴት ተፈናቃዮች ስለ ቤተሰቦቻቸው ብቻ ሳይሆን ስለ ማህበራዊ መስተጋብሮችና ትስስሮች እንደሚጨነቁ ይጠቁማሉ። ወይዘሮ ቅድስትንም የሚያሳስቧቸው ጉዳዮች ታዲያ በተጠቀሱት ብቻ አያበቁም። እሳቸውም አሁን ባረፉበት ቤት ውስጥ ሰዎችን አስቸግረን ይሆን፣ በቀጣይስ እንዴት እንኖራለንና ቀድሞ ከቀያቸው ለቀው መውጣት ያልቻሉ ቤተሰቦችስ እንዴት ይሆኑ የሚለው ሁሉ የጭንቀታቸው ምክንያት ነው።
ካረፍን በኋላ የቤተሰቦቻችን ድምፅ እንኳን መስማት አልቻለም። እኔም ላይ እንደወደቁ እንዴት እንደሆኑ ይኑሩ ይሞቱ ምንም የምናውቀው ነገር የለም። የቤተሰቦቻችንን ነገር እና ልጆቻችንንም እዚያ አሁን ያለ ነው። እዚህ እንዴት ሁነን ነው የምንመለሰው? ምንድንስ ነው የምናደርገው? ቤተሰብ ጋር እስከ መቼ ነው የምንቀመጠው? የቤተሰብ ሰው ፍራሳን ሳይኖረን ልዩ ዘንድሰር ላይ እንደገና ሌላ ጫና መጣት ከባድ የሆነ ሁኔታ ላይ ያለ ነው እና ልጆቼ ምን እንደማደርጋቸው ሁላ ግራ ይገባኛል። አንዳንድ ቀን ቁጭ ብዬ ታስበው ይጨንቀኛል። ምን እንቆያለን ብለን ያሰብነው ነገር የለም፣ የተዘጋጀንበትም ነገር የለም። እንደዚህ አይነት ነገር ይመጣብናል ብለን ማንወጣበት ማንገባበት አገሩ እዚህ ሀገር አናውቀውም። ብዙ ወጥ መውጣት መግባት ከባድ ነው እየሆነብን ያለው ህይወት በጣም እየከበደን ያለው ያለንን ጨርሰናል። ደሞዝ ምንም አዲስ አበባ ኑሮ ውድነት ኑሮ በጣም ከባድ ነው። አዲስ አበባ ልጅ ይዘን ሁለት ልጅ ይዞ ያው ለልጅ ቀጥራለ ወተካለ ምን አለ ከባድ ነው እየሆነብን ያለ ነው። እና ሰውን በጣም እያስቸገር እንደሆነ እየገባን ስለሆነ
ልክ እንደሳቸው ሁሉ በተመሳሳይ ሁኔታ ውስጥ ያሉትና ችግራቸውን ያጋሩንና ደግሞ ወይዘሮ መንበረ አስማማው ናቸው። ወይዘሮ መንበረ የሁለት ልጆች እናት ሲሆኑ ልጆቻቸው በአስራዎቹ ማገባደጃ እድሜ ላይ የሚገኙ ናቸው። ልጆቼ ስለ ስራና ስለ ትዳር በማሰቢያ ጊዜያቸው ግራ መጋባታቸውና ተስፋ የሚያስቆርጥ ሁኔታ ውስጥ መሆናቸው ያሳስበኛል ይላሉ።
ምንም ዘና አልወጣም። እንደ በጫማ በነጠላ ጫማ ነው ዝም ብዬ በቤት እንደ በቃ ተነስተነችልኝ መጥች ብዬ ወጣሁኝ። በጣም ከባድ ነው። ልጆቹ ስሜታቸው በጣም እንደው ሞራላቸው አሁን ጊዜ ዩኒቨርሲቲ ተርኮ ዝማ ዩኒቨርሲቲ ነው መጥቶ ቁጭ አለ። በቃ አሁን ስራ መፈለግ ያቸውም ባያቸው ሰዓት ነበረ። ግን በጣም ሞራላቸው እየተረካ ነው። በቃ ልጆቹም ችግር ነው። በቃ ያዝናሉ። በጣም ይህን ሰው እንደዚህ አይነት የነሱ ጊዜ መፈጠሩ በጣም ያዝናሉ።
ወይዘሮ መንበረ ራስን ችሎ ከመኖር ወደ ተረጅነት መውረዳቸው፣ በእድሜ ዘመናቸው ያፈሩትን አለኝ የሚሉትን ጥሪት ጥለው መምጣታቸውና በተለይም ወደፊት የሚሆነውን ነገር ደግሞ በእርግጠኝነት አለማወቃቸው የሚያሳስባቸው ሲሆን ከዚህ በተጨማሪም በአሁን ሰዓት የቀሪ ወገኖቻቸው ደህንነትም ያስጨንቀኛል ይላሉ።
አሁን ስልክም አልሰራም። ማን ይኖር ማን ይሞት ማን እንደጣ የሰማነው ነገር የለም። በቃ የጠሩ ህቶች አሉ። ምን እዛ ሁለት ህቶች አሉ። ኢንስመስ ህቶች አሉ። ግን የሚወጣው ሁለቱ እዛ ቀርተዋል። ምን እንደሆን እንደተፈጠረ አናውቅም። እግዚአብሔር ነው የሚያውቀው።
ወይዘሮ መንበረና ወይዘሮ ቅድስት በግለሰቦች ልገሳ ምግብና መሰረታዊ ቁሳቁሶች ቢሟልላቸውም ነገር ግን መንግስት ተገቢውን ድጋፍ እንዳላደረገላቸው በመግለጽ በተለይም ለእናቶች ትኩረት ሊደረግ ይገባል ሲሉ ጥሪ ያቀረቡ ሲሆን የአሜሪካ ድምጽ ከዚህ ቀደም በተመሳሳይ ጉዳይ ላይ የጋበዛቸው የኢትዮጵያ የህግ ባለሙያ ሴቶች ማህበር ዳይሬክተር ሌንሳ ቢየናም ሁሌም ቢሆን በግጭት ወቅት ሴቶች ለተለያዩ አካላዊና ስነልቦናዊ ጥቃቶች ተጋላጭ በመሆናቸው ትኩረት ሊደረግ ይገባል በማለት አሳስበው ነበር።
ዓለም አቀፍ የሚሆን በተለያዩ ጊዜ ቦታዎች ላይ በሚፈጠሩ የግጭት ከፍተኛ የሆነውን እዳ የሚከፍሉት ሴቶችና ህጻናት እንዲሁም አረጋውያንና አካል ጉዳተኞች እንደሆነ የታወቀ ነው እና ሰፖርቶችን መስጠት ያው መንግስት ዜጎችን የመጠበቅ ትልቅ ኃላፊነት አለበት ብዬ ነው የማስበው። ይሄ የመንግስት ስፔሲፊክ ስራ ነው። በሚያደርጋቸው ማናቸውም የሆኑ እንቅስቃሴዎች በመጀመሪያ ትኩረት መስጠት ያለበት ለዜጎቹ ጥበቃ ማድረግ ላይ ነው ብዬ ነው ማስበው። ለዜጎች ጥበቃ በሚያደርግበት ደግሞ ይበልጥ ተጋላጭ የሆኑትን የማህበረሰብ ክፍሎችን ማሰብ ተገቢ ነው ብዬ አስባለሁ። ኮርስ እየተደረጉ ነው፣ ግን ያው በደንብ መጠናከር አለባቸው ብዬ አስባለሁ።
በግጭትና በጦርነት ውስጥ የሚያልፉ ሴቶች ከምግብና ከመጠለያ እንዲሁም ከደህንነታቸው በተጨማሪም እነዚህ ሁኔታዎች የሚያስከትሏቸው የስነ ልቦና ጫናዎችም ትኩረት ሊደረግባቸው እንደሚገባ የስነ አእምሮና የስነ ልቦና ባለሙያዎች ይናገራሉ። በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አመሰግናለሁ ኤደን ለዘገባው። ተከታዩ ዝግጅትም እንዲሁ ተፈናቃዮች ሰፈራ አካባቢ ያቆየናል። ብዙ ድርጅቶች የምግብና የመጠለያ አገልግሎቶችና እርዳታ እያደረሱ ናቸው። አንድ ድርጅት ግን የተለየ አገልግሎት እየሰጠ ነው። በየመጠለያው እየዞረ መጽሐፍት ያድላል። ሀብታሙ ስዩም።
በሚሊዮኖች የሚቆጠሩ ኢትዮጵያን ውሎና አዳራቸው የወትሮ ቤታቸው አይደለም። እንደ ነገሩ የተሰራ ጊዜያዊ ማቆያ እንጂ አንድ ዓመት ያስቆጠረው ጦርነት እንዲሁም ከዚያ በፊት በተለያዩ አካባቢዎች የተፈጠሩ ግጭቶች በርካታ ቤተሰቦችን አፈናቅለዋል። የሀገሪቱ መንግስትና ዓለም አቀፍ ተቋማት ለዕለት ፍጆታ የሚውሉ ምግብና መጠጥን የመሳሰሉ ቁሳቁሶችን ለማቅረብ ሲጥሩ ይታያል። ኢትዮጵያ ሬድስ የተሰኘው ድርጅት ግን ለየት ባለ መልኩ ለተፈናቃይ ቤተሰቦች የሚያደርሰው ስንቅ መጽሐፍ ነው። እንደምን መጽሐፍ ከምግብና ከመጠጥ ረድፍ ተቀመጡ የሚል ጥያቄ ከተነሳ የድርጅቱ የቦርድ ሊቀመንበር ማልኮልም ክላርክ መልስ አላቸው።
That's a great question, and that's exactly what most of us think. And those things are essential, obviously.
ይሄ ጥሩ ጥያቄ ነው። ብዙዎቻችን ይሄንኑ ነው የምናስበው። እውነት ነው፣ የተጠቀሱት ነገሮች አስፈላጊ ናቸው። መጽሐፍት በእጅጉ አስፈላጊ የሆነበት ምክንያት አለ። እኒህ ሕፃናት ከትምህርት ርቀዋል። በሕይወታቸውም በተወሰነ መጠን ተስፋ እያጡ ነው። መፈናቀል የፈጠረባቸው የአእምሮ መረበሽም አለ። ስለ መጪው ዘመን የሚታወቅ ነገር የለም። ግጭቱ ተመልሶ ሊመጣ ይችላል። በዚህ የጭንቅ ጊዜ ጥሩ ታሪክ ያላቸው አይነግቡ መጽሐፍት የሕፃናቱን ትኩረት ወደ መልካም ለመምራት ይቻላቸዋል። የማንበብ ክህሎቱን ከማሳደግ ትምህርታዊ ጠቀሜታቸው ባሻገር ወደ ሌላኛው ዓለም፣ ወደ ሌሎች መልካም እድሎች ደስታና ፍንደቃ ተመስጠው የመውሰድ አቅም አላቸው። ይሄ ድንቅ ነገር ይመስለኛል።
ይህ ለየት ያለ መርህ ግብር በአማራ፣ ኦሮሚያ፣ ሶማሌ ክልል ውስጥ የሚገኙ 15,000 ቤተሰቦችን አዳርሷል። ይህን አገልግሎት ወደ ትግራይ ክልል ለማስፋፋት ፍላጎት ቢኖርም በሰሜኑ ኢትዮጵያ ክፍል የተካረረው ጦርነት መሰናክል ሆኗል። እያንዳንዱ ቤተሰብ በነፍስ ወከፍ 3 መጽሐፍት እንዲደርሱት መታለሙን፣ መጽሐፍቱም በ3 ቋንቋዎች የተጻፉ እንደሆነ ይናገራሉ። መርሃ ግብሩ መጽሐፍትን ከማዳረስ የላቀ ግብ እንዳለውም ያክላሉ። ማልኮልም ክላርክ
I think the goal was not just to deliver the books, but also to share intelligence.
ግባችን መጽሐፍቱን ማዳረስ ብቻ አይደለም፣ በወላጆች መካከል የእውቀት ሽግግርና መነቃቃት እንዲተላለፍም ማድረግ ነው ፍላጎታችን። ከዚህ አልፎ ማንበብ የሚችሉ ተለቅ ያሉ ልጆች በራሳቸው ቋንቋ የተጻፉ አስደሳቾቹን በስዕሎች ያጌጡ መጽሐፍትን አንብበው የማንበብን ጥቅም ራሳቸው እንዲረዱም እንፈልጋለን። በእድሜ ላነሱት ለሕፃናትም ይህ ነገር ቀልባቸው ሊወስድ እንደሚችል ማሰብ ጠቃሚ ነው። ለዚያም ነው ያሰራጨናቸው።
ዋና መቀመጫውን በዩናይትድ ስቴትስ ሚኒሶታ ግዛት ያደረገው ኢትዮጵያ ሪት ተቋም የአሁኑ እንቅስቃሴው ሰሞንኛ ትኩረትን ሳበ እንጂ ከ20 ዓመታት በላይ የሕፃናትን የንባብ ክህሎት ለማሳደግ፣ የንባብ ባህልን በኢትዮጵያ ለማጎልበት ያለሙ ሥራዎችን ሲከውን ሰንብቷል። ኢትዮጵያ ውስጥ በሚገኙ ሰራተኞቹ አማካኝነት ከ300 በላይ ትምህርት ቤቶች ውስጥ ለሚማሩ ከ100,000 በላይ ተማሪዎች የእንግሊዝኛና በሀገሬው ቋንቋ የተጻፉ መጽሐፍትን እንዳዳረሰ የድርጅቱ ገጽ ይናገራል። በድርጅቱ ስሌት 1,000,000 በሚሆኑ ሕፃናት ዘንድ አጠቃላይ በጎ ተጽዕኖ ፈጥሯል። መላ ዓለምን ያነጋገረው የኢትዮጵያ ውስጥ ሁኔታ ግን ድርጅቱ ወቅቱን የሚመጥን መርሃ ግብር እንዲያሰናዳ ምክንያት እንደሆኑት ማልኮልም ክላርክ እንዲያስረዳሉ።
We're a very small organization, but we're very focused on helping provide reading materials for young.
ተቋማችን አነስተኛ ቢሆንም ሕፃናት የሚያነቧቸው መጽሐፍት በማዳረስ ላይ እናተኩራለን። የንባብ ልምድና ንባብን ማበረታታት የሁሉም ትምህርት ቤቶች መሰረት ነው። ለዚያም ነው በዚህ ተግባር የቆየ ነው። በአገሪቱ በሚገኙ በአብዛኛው የሕዝብ በሆኑ ትምህርት ቤቶች ውስጥ 80 ቤተ መጻሕፍት አዋቅረናል። በአሁኑ የቀውስ ጊዜም ብዙ ተግባራት እያከናወን እንገኛለን። የተፈናቀሉ ቤተሰቦችን በምን መልኩ ልንደግፍ እንችላለን በሚል ስናስብ ነበር። የኮቪድ-19 ቫይረስ በፈጠረው ቀውስ ምክንያት ሕፃናት ቀደም ብሎ ትምህርታቸውን አቋርጠዋል። ይህ በራሱ በግለሰቦች ትምህርት ላይ ጫና ፈጥሯል። እነዚህ ቤተሰቦች ከተፈናቀሉ በኋላ ደግሞ የተለመደ ሕይወት እየገፉ አይደሉም። ልጆች ወደ ትምህርት መሄድ አልቻሉም። የዓለም ባንክ ሪድ አውት የሚባል መርሃ ግብር እንዳለው ከሰማን በኋላ ከባንኩ ጋር ተገናኘን። መርሃ ግብሩ ወላጆች ልጆቻቸው እንዲያነቡ ለማበረታታት መጽሐፍትን ያሰራጫል። ከነሱ ጋር አብሮ ለመስራት ከተስማማን በኋላ በማቆያ ጣቢያዎች ውስጥ ለሚገኙ ተፈናቃይ ቤተሰቦችና የትምህርት እድል ለሌላቸው ወይንም እድሉ ላነሰባቸው በቀጥታ መጽሐፍትን ስለማዳረስ ተወያይተናል።
ተቋሙ ይህን ስራ የሚያከናውነው ከትምህርት ሚኒስቴርና የተፈናቀሉ ወገኖችን ጉዳይ ከሚመለከቱ ባለስልጣናት ጋር በመተባበር ነው። እስካሁኑ ጥረት ከባለስልጣናትም ሆነ ለልጆቻቸው የንባብ ማስተማሪያ ቁሳቁሶችን ሲያፈላልጉ በነበሩ ወላጆች ዘንድ መልካም ምላሽ ማግኘቱ የሚናገሩት ሊቀመንበሩ በተፈናቃይ ቤተሰቦች ልክ መጽሐፍትን ለማዳረስ አለመቻላቸውን ግን እንደ ተግዳሮት ያነሳሉ። የአሁኑ አገልግሎት የተወሰኑ ቤተሰቦች ላይ ያነጣጠረ ነው። ቀንና አቅም ሲገጣጠም አገልግሎቱን የማስፋት ዓላማ እንዳላቸውም ተናግረዋል። አብረውም የሀገሬውን የንባብ ባህል የማሳደግ ህልማቸውን ያጋራሉ።
You know, Ethiopia has an extraordinary culture and history, but around the reading culture for ordinary people, I think very few Ethiopians.
ኢትዮጵያ እጅግ ድንቅ ባህልና ታሪክ አላት። የንባብ ባህልን በተመለከተ ግን በቤታቸው ውስጥ መጽሐፍትን ለማግኘት የቻሉትና ፍላጎት ያደረባቸው ኢትዮጵያውያን ቁጥር ጥቂት ይመስለኛል። በጣም ጥቂትና በትምህርታቸው የላቁ ሰዎችና ፈቃደኛ የሆኑ ሰዎች ብቻ ናቸው። በአንዳንዶቹ ቤተሰቦች ቤት ውስጥ ከአብዛኛው የኢትዮጵያ ቤተሰቦች የሚበልጥ የመጽሐፍ ክምችት ይገኛል። ኢትዮጵያ ውስጥ ለንባብ የሚሆኑ ነገሮችን ማግኘት ከባድ ነው። እኒህ ሕፃናት ለመደበኛ ትምህርት ምንም አይነት እድል የላቸውም ወይንም ያላቸውን እድል አነስተኛ ነው። በእኛ በኩል መጽሐፍቱን እያዳረስን እውቀትን እየመገብን እንገኛለን።
ኢትዮጵያ ሪድስ የቀጣይ ጊዜያት እቅዶቹ ብዙ ናቸው። ከነዚህ መካከል አንዱ ኦፕን ሃርት ቢግ ድሪምስ ከተሰኘ ድርጅት ጋር በመተባበር ኢትዮጵያ ውስጥ በሚነገሩ ቋንቋዎች የሚሰናዱ መጽሐፍትን የሚጽፉ ደራሲያንን ማበረታታትና ከእነሱ ጋር መስራት እንደሆነ የድርጅቱ የቦርድ ሊቀመንበር ወይም ፕሬዚደንት ማልኮልም ክላርክ ለአሜሪካ ድምፅ አክለዋል። ሀብታሙ ስዩም ዋሽንግተን ዲሲ።
አመሰግናለሁ ሀብታሙ ለዘገባው። ልክ የዛሬ 126 ዓመት በዛሬዋ ዕለት እምባላጄ ላይ በሻለቃ ቶሲሊ የተመራ የጣሊያን ወታደር አጼ ምኒልክን ገጠማቸው። የአጼ ምኒልክ አዛዦች ራስ መኮንን ወልደ ሚካኤል የአጼ ኃይለ ሥላሴ አባት፣ ራስ መንገሻ ዮሐንስ የአጼ ዮሐንስ ልጅ፣ እንዲሁም ራስ ወሌ ብጡል ነበሩ። ቶሲሊን አሸነፉት፣ ገደሉትም። በዚህ የተናደደው ጠቅላይ ሚኒስትር ቶሲሊ 20 ጠቅላይ ሚኒስትር ክሪስፒ 20 ሚሊዮን ሊሬ አስመድቦ በካቢኔው ኢትዮጵያን እንደገና ወረረ። ዕጣው አድዋ ላይ ተደመደመ። የዛሬ ዝግጅታችንን በዚሁ ተደመደመ። ጤና ይስጥልኝ።